በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናንተስ እንዲህ ብላችሁ ጸልዩ። ማቴዎስ ምዕራፍ 6 ከቁጥር 5 እስከ 15። ሰው በአእምሮው አውጥቶና አውርዶ ለተቀበለውና ላመነው አምላክ ይንበረከካል፣ ይሰግዳልም። በዓለማችን ውስጥ የተለያዩ የሃይማኖት አይነቶች አሉ። እንደ ልዩነታቸው መጠን የአምልኮታቸውና የመስዋዕታቸው እንዲሁም የጸሎታቸው ይዘትና ፎርም የተለያየ ነው። ሂንዱይዝም አለ፣ ቡድሂዝም አለ፣ ሌሎችም የመሳሰሉት በሕያው እግዚአብሔር አምላክ የማያምኑ ሃይማኖቶች የራሳቸው የሆነ የሚያደርሱት ጸሎት አለ፣ የሚያቀርቡትም መሥዋዕትና አምልኮ አላቸው። እኛ ደግሞ ሕያውና ዘላለማዊ ለሆነው የሚታዩትንና የማይታዩትን ዓለማት ካለመኖር ወደ መኖር ለፈጠረው አምላክ ስለምንበረከክ የራሳችን የሆነ ለአምላካችን የምናቀርበው መሥዋዕት የምናደርሰው የተለየ የጸሎትና የአምልኮ ዓይነት አለን። ስለሆነም ለዚህ ጸሎትን ሰምቶ በእሳት ለሚመልስ አምላክ በእምነትና በፍራት ሆነን እንበረከካለን። ዛሬ አብረን የምንመለከተው ጌታ ኢየሱስ ስለ ደቀ መዛሙርቱ ስላስተማረው የሐዋርያት ጸሎት ይሆናል። ይህን ጸሎት ብዙዎች የቤተ ክርስቲያን ጸሎት፣ ሌሎች ደግሞ የጸሎት መጀመሪያና ማሳረጊያ፣ አንዳንዶች ደግሞ የሕፃናት ጸሎት በማለት የተለያየ ስያሜ ይሰጡታል። እውነቱ ግን ሲታይ መጀመሪያም ሆነ መጨረሻ ሳይሆን ዋናው ጸሎትና የጸሎቱ ማዕከል ራሱ የሐዋርያት ጸሎት ነው። ይዘቱም ከስያሜው በላይ ነው። የጸሎትን መመሪያና ትርጉም እንዲሁም መሠረታዊ ትምህርት የያዘ ይኸው የሐዋርያት ጸሎት ነው። ስለሆነም ልዩ ትኩረት ተሰጥቶት ሊጠና የሚገባው የምስጢር ጎተራ ነው። ልዩ ጊዜ ሰጥታችሁ አባታችን ሆይ የሚለውን የሐዋርያት ጸሎት በማስተዋል አጥንታችሁ ታውቃላችሁ? ስንቶቻችሁ የጸሎት ሕይወታችሁን በዚህ የሐዋርያት ጸሎት መዝናችሁት ወይም መርምራችሁ ታውቃላችሁ? በአጠቃላይ ለጸሎት ሕይወታችሁ የምትሰጡት ትርጉም ምንድን ነው? ነጥቦቹን በደረጃ እንመልከት። ጸሎት ከአምላክ ጋር ልብ ለልብ የሚደረግ ልዩ የውይይት ወይም የቃል ምልልስ ጊዜ ማለት ነው። ጸሎት ለሕያው አምላካችን ከክርስቲያኖች የሚቀርብ የማይታይ ልዩ ስውር መሥዋዕት ነው። በቤተ ክርስቲያናችን ባህልና ሥርዓት መሠረት ለግብር የሚቀርብ ስንዴ ተመርጦ ተበጥሮና ተንጠርጥሮ እንክርዳድም ሆነ ግንጭ ወይም ሌላ ጉድፍ ነገር የሌለው መሆኑ ከተረጋገጠ በኋላ ነው ለቤተ ክርስቲያን የሚሰጠው። በልዑል አምላክ ፊት የተቀደሰ መሥዋዕት ሆኖ የሚቀርብ ነውና፣ እኛስ የማይታይ መሥዋዕት አድርገን የምናቀርበው ጸሎት ጥራቱ የቱን ያክል እንከን የሌለበት ንጹሕ መሆኑን ፈትነነው እናውቃለን? ጸሎት ኃይል የሚሰጥ ግዳጅ ፈጻሚ፣ በሕይወታችን ደክመን በዛልን ሰዓት መልሶ የሚያነሳንና ብርታት የሚሰጠን ጉልበት የሚሆነን ልዩ መሣሪያ ነው። ጸሎት ከአምላካችን የፈለግነውንና የወደድነውን እንደ ፈቃዱ የምንቀበልበት ለሌሎችም የፈለጉትን እንዲያገኙ የምንማጸንበት መቀበያ ድልድይ ነው። ጸሎት ሥጋዊ ሕይወት ያለ እስትንፋስ መኖር እንደማይችል ሁሉ መንፈሳዊ ሕይወትም ያለ ጸሎት የሞተ ስለሚሆን ለሕይወታችን እጅግ በጣም አስፈላጊ የሆነ የሕይወት እስትንፋስ ነው። ጸሎት ከአምላክ ጋር ለመገናኘት እንደ ስልክ መስመር የሚያገለግል ልዩ መሣሪያ ነው። የስልክ መስመር ከተበላሸ ከምንፈልገው ሰው ጋር መነጋገር እንደማንችል ሁሉ ጸሎትም ከተበላሸና በኃጢአት ከተሰነካከለ ከአምላክ ጋር መነጋገር ፈጽሞ አንችልም። ጸሎት በተቸገርን ወቅትና በፈተና ውስጥ ሆነን እረ ያንተ ያለ ብለን ረዳትና አጋዥ ባስፈለገን ወቅት በድል እንድንቆም የሚረዳን ልዩ የመንፈስ ቅዱስ ኃይል መጎናጸፊያ መሳሪያ ነው። እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ደግሞ እናንተ ደካሞች ኑ ወደ እኔ አሳርፋችኋለሁ ተብሎ ስለ ተጻፈ የሚያስጨንቀንንና የከበደንን ነገር ሁሉ በአምላካችን ፊት አራግፈን የምንጥለውና እፎይ ብለን የምናርፈው በጸሎት ድጋፍ ነው። ጸሎት በግልጽም ይሁን በስውር በቅርብም ይሁን በሩቅ ሆኖ የሚያናውጸንና ሰላማችን የሚነሳንን የጠላታችን የዲያብሎስን ምሽግና ወጥመድ ሁሉ ማፈራረስና መበታትን የምንችልበት ርቀት የማያግደው ልዩ ተምዘግዛጊ የጦር መሳሪያችን ነው። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። የአቡነ ዘበሰማያት ጦር ሲወጋ እንጂ ሲወረወር አይታወቅም እንደሚባለው። ጸሎት የልብ ትርታችን ለታማኝ ባልንጀራችን እንደምንገልጽ ሁሉ የልባችንና የጓዳችን ለምስጢር ጠባቂያችንና ለፈጥኖ ደራሽ አለኝታችን ጌታ አምላክ የምናካፍልበት መንገድ ነው። ልባችን በአዘን በተሞላ ጊዜ የልባችን ደስታ መልሰን የምንጎናጸፍበት ደግሞም በድካማችን ወቅት ኃይላችን መልሰን የምናድስበት መሳሪያ ነው። ጸሎት ወገኖቻችን በተለያየ ፈተና ወድቀው ከአምላክ ዘንድ እርዳታን በፈለጉበት ሰዓት ለሀገርም ቢሆን እንደ አሁኑ በጸሎት ማሰብ ግድ በሆነበት ወቅት የፈለጉትን እንዲያገኙ የምንረዳበት ልዩ ኃይል ነው። ሐዋርያው ጴጥሮስ በዚህ መሠረት እስር ቤት ተጣለ። ቤተ ክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያው ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። የጌታ መልአክም ድንገት ታየ። በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚህ ጊዜ ሰንሰለቶቹ ከእጆቹ ወደቁ። መልአኩም ልብስህን ልበስ፣ ጫማህን አድርግ አለው። ጴጥሮስም እንዳዘዘው አደረገ። መልአኩም ቀጥሎ መደረቢያህን ከላይ ጣል አድርገህ ተከተለኝ አለው። ጴጥሮስም ተከትሎት ከእስር ቤት ወጣ። መልአኩም የሚያደርገው ነገር በእውን መሆኑን አላወቀም ነበር። የመጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ደረሱ። መዝጊያውም አውቆ ተከፈተላቸው። እነርሱም ወጥተው ሄዱ። መልአክን ከሰማይ አውርዶ ወደ እስር ቤት የሚልክ ምን አይነት የጸሎት ሕይወት እንደሆነ ማስተዋል ይኖርብናል። ወገኖቼ፣ ይህ የጸሎት ኃይል ዛሬ ለእኛ አያስፈልገንም ይሆንን? ካስፈለገንስ እንዳናገኝ አጥር ሆኖ የከለከለን ምክንያት ምን ይሆን? ጸሎት ስብከተ ወንጌልን በአፋጣኝ ለፍጥረተ ዓለሙ ለማዳረስና በትጋት ለማገልገል ብርታት እንድናገኝ የሚያስችል ልዩ መሳሪያ ነው። የወንጌልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ በማለት ሐዋርያው ጳውሎስ ወገኖቹን ይማጠናል። በጸሎት ያልታጠረና ብክነት የበዛበት አገልግሎት ከጥቅሙ ይልቅ ጉዳቱ ያመዝናል። ብዙ ከመሮጥ ሩጫን ቀንሶ ብዙ መጸለይ አገልግሎቱን ይበልጥ ፍሬያማ እንዲሆን ያደርገዋል። ስለሆነም የጸሎት ኃይልና ጥቅም የሚታወቀው ስንለማመደውና ስንኖርበት ብቻ መሆኑን መገንዘብ ይኖርብናል። ጌታ ኢየሱስ ለደቀ መዛሙርት ከፈሪሳውያንና ከሰዱቃውያን የጸሎት ህይወት የተለየ ጸሎት እንዲያስተምራቸው ስለጠየቁት አስተምሯቸዋል። የፈሪሳውያንንም የጸሎት ህይወትና ፍሬ ቢስነት በስራት አስተምሯቸዋል። የፈሪሳውያንና የጻፍት እንዲሁም የሰዱቃውያን የጸሎት ይዘት በድጋምና በማነብነብ እንዲሁም በያደባባዩ ለተረዮ የሚፈጸም የመበለቶችን ቤት ለመዝረፍ እንዲያመች ጸሎተኛ ለመባል ነገር ግን ምንም ግዳጅ መፈጸም የማይችል ከንቱ ያፍ ጂምናስቲክ የነበረ መሆኑን ያውቃል። ጌታ ኢየሱስም የዚህን የፈሪሳውያን የድግምት ጸሎት ከንቱነት ለደቀ መዛሙርቱ ካስረዳ በኋላ ነው ወደ እውነተኛውና ወደ ትክክለኛው የጸሎት ህይወት ይወሰዳቸው። ወገኖቼ የናንተስ የጸሎት ህይወት ምን ይመስላል? ባላችሁ የጸሎት ህይወት ደስተኞች ናችሁ? ወይስ አዲስ የጸሎት ህይወትን ዛሬ ጌታ አምላካችን እንዲያስተምራችሁ ትፈልጋላችሁ? በግሌ ኃይል ያለው ግዳጅ ፈጻሚ እንዲሆንልኝ የጸሎት ህይወቴ ለቅላቂ ሳይቀርለት መንፈስ ቅዱስ እንዲገለባብጠው ፈልጋለሁ። አጼ ምኒልክ እነሆ አቡነ ዘበሰማያትን ልቡን ሳይበትን ለሚዘልቅ ሰው ለሚጸልይ ሰው በቅሎዬን ሸልመዋለሁ ብለው ሁለት ሰዎችን ለፈተና ቀረቡ ይባላል። ሁለቱም የአቡነ ዘበሰማያትን ጸሎት መድገም እንደጀመሩ አንዱ በመካከል አቋረጠና እስከ መጣምሩ ይሆንን ብሎ ሲያስብ ሌላው ደግሞ ልጓምና አልባቡን አብረው ይጨምሩት ይሆንን በማለት ሁለቱም ሐሳባቸውን በመበተን ፈተናውን ሳልፉ ቀሩ ይባላል። የሐዋርያትን የጸሎት ይዘት ስንመለከት ጌታ ኢየሱስ በሁለት አበይት ክፍሎች ከፍሎ አስተምሯቸዋል። እንደ ፈሪሳውያን ጸሎት ይዘት አስሩን የሚጨብጥ ጸሎት አይደለም ማለት ነው። ወገኖቼ ጊዜያችን ሁሉ በፕሮግራም የተሞላ ስለሆነ ለእምነታችን ወይም ለጸሎት ፈጽሞ ጊዜ የለንም። ምናልባት የተረፈ ጊዜ ካለን ነው የምንጸልየው። ጠላት ዲያብሎስን የሚሻውም ይህንኑ ብክነት ነው። የሰውን ሕይወት ለማድከም ለማዛልና ለማጥቃት የሚጠቀምበት ዋናው መሳሪያ ጊዜ ማጣበብና ክርስቲያኖች ከጸሎት ዓለም እንዲርቁ ማድረግ ነው። በክፍል አንድ ስለ እግዚአብሔር መንግሥት ስሙን ስለ መቀደስ መንግሥቱን ስለ መሻት ፈቃዱን ስለ መጠየቅ አስተምሯቸዋል። በክፍል ሁለት ደግሞ ስለ ሰዎች ፍላጎትና ጥቅም ማለትም ስለ ዕለት እንጀራ፣ ስለ ይቅርታ፣ ከክፉ ስለ መዳን እንዲሁም በመጨረሻ አምልኮ በሚል ክፍል አስተምሮ የጸሎትን ትምህርት ይደመድማል። ምንም እንኳን ዘወትር በምናደርገው ጸሎት ውስጥ አምልኮና ምስጋና፣ ልመናና ንስሐ እንዲሁም ምልጃ የሚሉት ክፍሎች ብንጠቀምም የሐዋርያትን ጸሎት በማስተዋል ስንመለከት ግን ሁሉም በዛ ውስጥ ተጠቃለው እናገኛቸዋለን። አንደኛ ስለ እግዚአብሔር መንግሥት ስሙን መቀደስ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ። ወገኖቼ አምላካችን የምድርና የሰማይ ጌታ ነው። ቢሆንም ስለ ታላቅነቱና ስለ ገናናነቱ የሰማይ አባታችን ብለን እንጠራዋለን። በባህሪው ሊመሰገን የሚገባው አምላክ ስለሆነ ስሙን እየጠራን ልናመሰግነው ይገባል። ታውቃላችሁ መልካም ስጦታዎች ሁሉ ከላይ ከአብ ዘንድ ስለሆኑ መመኪያና መሸሸጊያ አባት ስለሆነ ለዘላለም ለትውልደ ትውልድ ሁሉ አባት ሆኖ ስለሚኖር በርሱ እና በእኛ መካከል የዝምድና ርቀት ፈጽሞ ስለሌለ አጎትም አያትም የማይሆን ዘወትር አባት ብቻ ሆኖ ስለሚኖር ሊመሰገን ሊወደስም ይገባዋል። ፍጥረትን ሁሉ ስናስብ የተፈጠረው ሁሉ ለስሙና ለክብሩ ስለሆነ ስለ መልካም ስጦታው ስላደረገልንና ስለዋለልን ውለታ ሁሉ እያሰብን በምስጋናና በአምልኮ ሆነን ወደ መቅደሱ መቅረብ ይኖርብናል። የምናመሰግንበትን ምክንያት የተደረገልን ውለታ ሁሉ እያሰብንና እየዘረዘርን ወደ ዙፋኑ በሽብሸባ በእልልታ እንዲሁም በዝማሬ እንቀርባለን። ታላቅነቱን፣ ፍቅሩን፣ ታማኝነቱን፣ ምሕረቱንና ቸርነቱን እያሰብን እናመልከዋለን፣ እንሰግድለታለን፣ እናመሰግነዋለን። ወገኖቼ ለመሆኑ ጌታ አምላካችን የምናመሰግነው መቼ ነው? መቼም የሰዎች ነገር ሲደረግልን ማመስገን፣ ሲደረግብን ደግሞ ማጉረምረም የተለመደ ባህሪያችን ነው። ነገር ግን መልካሙን ስንቀበል ደስ ካለን፣ ክፉ ሲደርስብን ቢያንስ ማመስገን ባንችል ማጉረምረም ግን አይገባንም። ይህን እግዚአብሔር አምላካችን ከኛ ያርቀው። መንግስቱን መሻት፣ መንግስትህ ትምጣ። እግዚአብሔር አምላክ በመጀመሪያ ሰውን ሲፈጥረው እያመሰገነ በገነት እንዲኖር ነበር። ሰው ግን በጠላት ሐሳብ ተታሎ በኃጢአት ስለወደቀ በሰላም በአምልኮና በምስጋና ሊኖርበት ከሚገባው የገነት ቦታ ተባረረ። መንግስትህ ትምጣ። በተስፋና በጉጉት የምትጠበቀው መንግስትህ፣ በምድር ላይ የምትዘረጋው መንግስትህ፣ በአዲስ ሰማይና ምድር የምትታየው መንግስትህ፣ ከቅዱሳን ጋር ነግሰ የምትኖርባት መንግስትህ፣ በኃይልና በግርማ እንዲሁም በድንገት የምትገለጸው መንግስትህ፣ ሰይጣን የሚታሰርባት መንግስትህ፣ የዚህ ዓለም መከራ የሚያከትምባት መንግስትህ ትምጣ። ማራናታ አሜን፣ ጌታ ኢየሱስ ሆይ ተሎና ማለት ነው። ይህች መንግስት በልጁ በኢየሱስ ክርስቶስ ተሰጥታናለች፣ አምነን ከተቀበልን ማለቴ ነው። አምላካችን ሆይ ሳይዘገይ ልባችን ወደ ንስሐ መልስልን። በእምነት የተቀበልነውንም እስከ መጨረሻ ይዘን እንድንቆም እርዳን ብለን መጸለይ ግድ ይሆንብናል። ለፍርድ ሳትመለስ ጌታ ሆይ ሕይወታችን አስተካክልልን። እኛ ደካሞች ነንና በቅዱስ መንፈስህ አግዘን እንበለው። አስቀድሞ የነቢያት ከዛም የጌታችን የኢየሱስ ክርስቶስ መልእክት እምብርት፣ ቀጥሎም የሐዋርያትና የሰማይታት፣ ዛሬም በዚህ ምድር ያለችው ቤተ ክርስቲያን የመልእክቷ ማዕከል የእግዚአብሔር መንግሥት ለሰዎች ወንጌልን መስበክ ብቻ ነው። ስለሆነም ተመለሱ፣ ንስሐ ግቡ፣ በወንጌል እመኑ፣ የእግዚአብሔር መንግሥት መጥታለችና እያልን እንጣራለን። የወደደ ቢኖር የእግዚአብሔር መንግሥት በክርስቶስ ኢየሱስ በኩል ተሰጥታለች። ዛሬም ይህንን አውቀው በእምነት ያልተቀበሉ ቢኖሩ ትሰጣለች። በእምነት አሜን ብሎ መቀበል ግን የእያንዳንዱ ግለሰብ ጉዳይ ይሆናል። ፈቃዱን መሻት፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእግዚአብሔር ፈቃድ በሰማይ ምንድን ነው? የመላእክት የቅዱሳንና የሰማይታት ምስጋና። ጥንቱንም እግዚአብሔር ሰውን ሲፈጥር የመላእክትን ምስጋና እያመሰገነ በገነት እንዲኖር ነበር። ነገር ግን ካለመታዘዝ የተነሳ በመንፈሱ ምውት፣ በሥጋውም ተቅበዝባዥ ሆነ። እግዚአብሔር ግን መልሶ ሰማያዊ ሊያደርገው ስለፈቀደና ስለወደደ አንድያ ልጁን ወደዚህ ዓለም ላከው። የእግዚአብሔር ፈቃድ በምድር ምንድን ነው? ዓለም ሁሉ ይድን ዘንድ የእግዚአብሔር መንግሥት በመካከላችሁ ናት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ለእግዚአብሔር በአርያም ክብር ይሁን። የሰውን ልጅ መልሶ ሰማያዊ ሊያደርገው ተገልጧልና ለምድርም ሰላም እርቅ። ከውድቀት ጀምሮ ሰላሟን ያጣቸው ዓለም የሰላም ባለቤት የሆነው ጌታ አምላክ ከዙፋኑ ወርዶ መጥቷልና ብትወድ ሰላሟ እነሆ ዛሬ በደጅ ነው። ለሰውም በጎ ፈቃድ የኃጢአት እስረኛ የዲያብሎስ ቁራኛ የሆነውን የሰው ልጅ ሰማያዊ ሊያደርግ የሚችለው ሰማያዊ ጌታ ምድራዊ ሆኗልና ቢወድና ቢፈቅድ አምኖ ቢቀበለው ዛሬ የሰማያዊ ዜጋ ይሆናል። የልቡንም በር እንዲከፍት ይጠየቃል። ጌታ ኢየሱስ ወደ እርሱ ገብቶ ከእርሱ ጋር መኖር ይፈልጋልና እነሆ በደጅ ቆሜ አንኳኳለሁ ማንም ድምጼን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ ተብሎ እንደ ተጻፈ ሁለተኛ ስለ ሰው ልጆች ፍላጎት በዚህ በሁለተኛው የጸሎት ክፍል ደግሞ ለሰው ልጆች ከሚያስፈልጉት መንፈሳዊና ስጋዊ ነገሮች መካከል ሶስቱ ማለትም የዕለት እንጀራ ንሳ እና ከክፉ መዳን የሚሉትን አብረው ስለተጠቀሱ በደረጃ እንመለከታቸዋል። የዕለት እንጀራችንን ዛሬ ስጠን። ስለ ዕለት እንጀራ ስንጠይቅ ወደ ህሊናችን የሚመጣው ምንድን ነው? በርግጥ የዕለት ዳቦ መሆኑ አያጠራጥርም። ቢሆንም ሰው የሚኖረው በዳቦ ብቻ ሳይሆን ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ ተብሎ ስለተጻፈ ሕያው የሆነው የእግዚአብሔር ቃል የሕይወት ምግብ ነው። ጌታ ኢየሱስም የሕይወት እንጀራ እኔ ነኝ በማለት ተናግሯል። የዕለት እንጀራ እንደሚያስፈልገን ሁሉ ከእግዚአብሔር ቃልም ለዕለቱ የሚሆን የሕይወት ምግብ ያስፈልገናል። ፊታችን በመስታወት ተመልክተን ጉድፋችን እንደምናነሳው ሁሉ የእግዚአብሔር ቃልም የሕይወታችን መስታወት ስለሆነ ድካማችንና ብርታታችን አይተን እንድናስተካክል ይረዳናል። ፊቱን በመስታወት አይቶ የማያውቅን ሰው እናስተውል። እነሆ ዘወትር ለራሱ መልካም መስሎ ሲታየው ከኖረ በኋላ ድንገት የግድግዳ መስታወት ሲያይ ጭራቅ የመሰለ ሰው ስላየ ያን መስታወት በድንጋይ በታትኖ ታረፈ ይባላል። ቤቱን ታጥቦ አበጥሮ ተኩሎ ቢመለከተው የተሻለ ሰው ማየት ይችል ነበር። ነገር ግን ጉድፉ የሚያስወግድበትን የሚያሳምርበትን መስታወቱን እንሆ በታትኖ ተገላገለ። እንደዚሁም ደግሞ የእግዚአብሔር ቃል በተመሳሳይ ነው። ቃሉን አንብበው ሰዎች እንሆ ሕይወታቸውን ከማስተካከል ይልቅ በኃጢአታቸው ንስሐ ከመግባት ይልቅ እንደገና ዳግም አያሳየኝ ብለው ከመጽሐፍ መደርደሪያቸው ካስቀመጡት መስታወቱን በድንጋይ በትኖ ካረፈው ሰውዬ ተለይተው አይታዩም። ስለዚህ የእግዚአብሔር ቃል የሕይወት መስታወት ስለሆነ ማንነታችንን ያሳየናል፣ የጎደለውንም ጉድለታችንን ያመለክተናል። በዛ ንጹሐንና ቅዱሳን እንድንሆን የሚያግዘን ስለሆነ ከቤታችን ከማራቁ ይልቅ አንበል ልንጠቀምበት ይገባል። ልመና ወይም ንስሐ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ። ስንቶቻችን ቆም ብለን በዚህ ነጥብ ላይ ጊዜ እንደምንወስድ አላውቅም። ሁለት የንስሐና ይቅርታ አይነቶች አሉ። አንደኛው ለደህንነት ከአዳም ጀምሮ ከወረስነው የኃጢአት ይቅርታን እንድናገኝ ወይም ከዘር ኃጢአት ለመንጻት የምናቀርበው ልመናና የምንፈጽመው ንስሐ ሲሆን ይህም በመድኃኔ ዓለም ክርስቶስ ቤዛነት አምነንና ተጠምቀን የክርስቶስ ልጆች ለመሆን የምናከናውነው ወይም ያከናወንነው ሥርዓተ ምስጢር ነው። ሁለተኛው ይቅርታና ንስሐ ደግሞ የነፍሳችን ድህነት ካገኘን በኋላ ዘወትር ለምናጠፋው በደልና ስተት የምናከናውነው የንስሐ አይነት ነው። ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና፣ ስለሆነም ዘወትር ዕለታዊ በደላችን እያሰብን በጸጸትና በንስሐ ሆነን ወደ ሕያው አምላካችን እየቀረብን ከበደላችን እየነጻን በፊቱ በቅድስና መኖር እንዳለብን የሚያስተምረን ክፍል ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት አያመችም ይባላልና ይቅርታን ስንጠይቅ ይቅርታ ለማግኘት ከሁሉ አስቀድሞ ሌሎችን ይቅር ማለት ክርስቲያናዊ ግዴታችን መሆኑን መገንዘብ ይኖርብናል። ሌሎችን ይቅር ካላልን ግን በደላችን ይቅር አትበለን እኛ ደግሞ ሌሎችን ይቅር ማለት አንችልምና እያል እንደምንጸልይ መገንዘብ ይኖርብናል። ጸሎታችን እንዲህ ከሆነ ሰው እያወቀ ራሱ እንዴት ዘወትር እየረገመ ይኖራል? ሰው እያወቀ እየተረዳ ራሱን እንዴት እየረገመ ይኖራል? ታቋጡ ነገር ግን አጥያትን አትስሩ በቁጣችሁ ላይ ፀሐይ አይግባ ተብሎ ተጽፏልና አምላካችን ይቅር ይበለን እንጂ አመታትን ያስቆጠረ ቂምና በቀል ሳይኖርብን ይቀራል? የእግዚአብሔር መንግስት መውረስ ፈልገን ከቂምና ከበቀል ደግሞ አንነጻም ብለን እንዴት ሊሆን ይችላል? እርስ በርሳችሁ ተቻቻሉ። ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ። ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ። ደግሞም እንግዲህ መባህን በመሰዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ተብሎ ተጽፏል። እኛ ግን ብዙ ጊዜ አይቶ ማለፍንና ምሕረት ማድረግን የማንፈልግ፣ ይቅርታን የማናውቅ፣ እስከ በደላችንና ገመናችን መሥዋዕታችን ቅድመ እግዚአብሔር ይዘን የምንቀርብ ሰዎች ነን። ሐዋርያው ቅዱስ ጴጥሮስ ስለ ይቅርታ ጠይቆ ያገኘው መልስ 70 ጊዜ 70 ይቅር እንዲል ነው። ይህም የሚያስተምረን ዘመናችን ሙሉ በይቅርታ መሞላት እንዳለበት ነው። ወገኖቼ፣ የይቅርታው ጉዳይ ካልተሳካልን አምላካችን ምን የሚለን ይመስላችኋል? በሉ እስኪሳካላችሁ ድረስ፣ ጉዳያችሁን እስክትጨርሱ ድረስ ከፊቴ ወግዱ፣ አላውቃችሁም ሳይል አይቀርም። ይህም ማለት በገዛ ፈቃዳችን የመንግሥተ ሰማያትን በር እንዘጋለን ማለት ነው። እንዲህ ካለው ከንቱ የግብዝነት ኑሮ ሕያው አምላካችን ይገላግለን። ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል፣ ደደብ የሚለው ደግሞ የገሃነመ እሳት ይጠብቀዋል ተብሎ ተጽፏል። እጅግ በጣም የሚያሳዝነው እያወቅን መሥዋዕታችን ተቀባይነት የሌለው የቃያን መሥዋዕት አድርገን ማቅረባችን ነው። እናስተውል። እከሌን ይቅር ከማለት እንጦርጦስ ብገባ ይሻላል የሚል መንፈስ እንዳያስረን መጠንቀቅ ይኖርብናል። እንጦርጦስን ወይም ሲኦልን ማንም ሂዶ ያየው የለምና። ወገኖቼ፣ አበሻና ንብ ሳይናደፍ አይውልም ይባላልና በእውነት የጸሎት ሕይወታችን በነገርና በቂም እየነዳደፍን እንዲሁ ብል እንደበላው ቆዳና ጨርቅ ዋጋ አልባ አድርገን ልናስቀረው አይገባን። የዘመኑ ክርስቲያኖች ብዙ ጊዜ ደምቻለሁ፣ ቆስያለሁ ማለትን እናበዛለን። የሚያሳዝነው መድናችን ክርስቶስ ከመድማት አልፎ ሥጋው አልቆ አጥንቱ እስኪገለጥ ድረስ ተገርፎ በመስቀል ላይ ለእኛ ድህነት ሲል መሞቱን መዘንጋታችን ነው። ደግሞስ ስናምንና በጥምቀት ዳግም ተወልደንና ልጆቹ ሆነን ወደ ሕያው አምላካችን በእምነት ስንመጣ ከመድማት አልፎ መሥዋዕትም ለመክፈል ጭምር መሆኑን እንዴት እንረሳለን? ልታምኑ ብቻ አይደለም ባመናችሁበት መከራ ልትቀበሉ እንጂ ተብሎ ተጽፏልና። ስለሆነም እንደ ቃሉ መኖር ስለማንችል በየቦታው መቆሳሰልና መቆናጠጥ ዕለታዊ ተግባራችን ሆኖ ይታያል። እንዲያውም ቂምና በቀልን እንደ ምግባረ ሰናይና እንደ ትሩፋት አድርገን ሳንቆጥረው እንቀራለን። በደልን ለመርሳት እንማር እንጂ እንዲያው የእርሱ ነገር ልርሳው ብል እንዴት ይረሳል እያልን እንደ ሕፃን ልጅ ነገርን አዝለን እሹሩሩ እያልን ልንኖር አይገባንም። ወገኖቼ፣ አምላካችን ለመርሳት አስችለን ካልነው እርሱ ያስችለናል። በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባምና። ደግሞም በስምህ አጋንንትን አላወጣንምን የሚሉ ሁሉ ድህነትን የሚያገኙ አይደሉም። በመጨረሻው ቀን ከቶ አላውቃችሁም፣ እናንተ ክፉዎች፣ ስማችሁ ከሕይወት መዝገብ የለምና ከእኔ ራቁ ይላችኋል። እንደ ፈቃዱ መኖር ካልቻልን ማንነታችን ሊያድነን እንደማይችል አምነን መቀበል ይኖርብናል። ጤናማ የጸሎት ሕይወት የሌለው ክርስቲያናዊ ሕይወትና አጥንት የሌለው ሰውነት ወይም የተቀቀለ ፓስታ አንድ ናቸው። በፈተና ጊዜ እርዳታ፣ በፈተና ተሰነካክለን እንዳንወድቅ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ብለን እንጸልያለን። ለመሆኑ ክፉ ብለን የምንጠራቸው ፈተናዎች የትኞቹ ናቸው? ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ። ወደ ደቀ መዛሙርት መጣ፣ ተኝተው ማገኛቸውና ጴጥሮስን እንዲሁ ከእኔ ጋር አንድ ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ምን አይነት ፈተና ነው ደቀ መዛሙርት የተፈተኑት? የክፉ ክፉ ፈተና፣ አምላክን የሚያስክድ ፈተና ነው። ጴጥሮስ ሦስት ጊዜ ይሁዳ በሰላሳ ብር አምላኩን አሳልፎ ሰጠ። የዘመኑ ፈተና የምናየውና የምንሰማው እነሆ አይነቱ ብዙ ነው። ዛሬም እኛ ኢትዮጵያውያን ከሌላው ጊዜ በበለጠ ምድራችንና ሕዝባችን በጸሎት ተግተን እናስብ ዘንድ ግድ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ስለተጻፈ ለምድራችን ብቸኛው ፈጥኖ ደራሻችን አምላካችን ነውና፣ እናንተ ግን እንዲህ ብላችሁ ጸልዩ፣ ከክፉ አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። በፈተና የሚጸና ሰው የተባረከ ነው። ከተፈተነም በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። ይህን ክፉ ዘመን በእምነትና በጸሎት ነቅተንና ተግተን ልንቋቋመው ይገባናል። ምልጃ፣ ሌሎች ወገኖች በሚያስፈልገው ሁሉ በጸሎት ማገዝ ነው። ለሚያምኑም ለማያምኑም፣ ለሚያገለግሉም ለማያገለግሉም፣ በአጠቃላይ በጸሎት ምህዋር ወይም መንኮራኩር ዓለምን መዞር ክርስቲያናዊ ግዴታችን ነው። የጸሎት ርዕዮተ ዓለምን ማስፋት በብዙ መልኩ ጥቅሙና በረከቱ ብዙ ነው። በመጨረሻ አምልኮ፣ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ ያንተ ናትና አሜን። ሊመለክና ሊሰገድለት የሚገባው ሕያውና ጻድቅ ሁሉን ቻይ አምላክ መሆኑን እያረጋገጥን በዝማሬና በእልልታ የምንፈጽመው አምልኮ ነው። ወገኖቼ ከላይ የተጠቀሱትን የጸሎት እንቅፋቶች አስወግደን በአምላካችን ፊት በጽድቅ ከቀረብን ጸሎታችን ተደማጭነትና ግዳጅ ፈጻሚ ኃይል ያለው ጸሎት ይሆንልናል። ያ ካልሆነ ግን ከንቱ የአፍ ጂምናስቲክ ሆኖ መቅረቱን በማስረገጥ መናገር እፈልጋለሁ። የለመናችሁትና የጠየቃችሁትን እንዳገኛችሁት ቁጠሩት ተብሎ ስለተጻፈ ለጸሎታችን የምናገኘው መልስ ሁሉ የሚስማማና የምንፈልገውን ብቻ መሆን አይኖርበትም። አዎ አይደለም እንደሆነም መገንዘብ ይኖርብናል። የእግዚአብሔር መልስ አይደለም ከሆነ አይደለም ነው፣ ነው ካለ ደግሞ ነው ነው። ነገር ግን እንደ ፈቃድ ይሁን ብሎ በፊት መቅረብ ታላቅ ማስተዋል ነው። ሐዋርያው ጳውሎስ ከበሽታው ለመፈወስ ብዙ ጊዜ ጸለየ፣ መልሱ ግን አትድንም የሚል ነበር። በእርሱ ሕመምና ጉስቁልና የእግዚአብሔር ክንድ ይገለጥ ነበርና። ንጉሥ ዳዊትም በልጁ በሽታ የተነሳ አጥብቆ ጸለየ ሕፃኑ ይድን ዘንድ፣ ነገር ግን ሕፃኑ አልዳንም የኃጢአት ፍሬ ነበርና። ወገኖቼ ጌታችንና መድኃኒታችን ኢየሱስ ያስተማረው የጸሎት ሕይወት በመጠኑ ይህን ይመስላል። የጸሎት ሕይወታችን እንዲለወጥና ኃይል እንዲኖረው ከፈለግን ዛሬውኑ ጌታ አምላካችን እንዳስተማረን ለመኖርና ለመጸለይ አሜን ይሁን ብለን በእምነት መቀበል ይኖርብናል። የነ ኤልያስ አምላክ የእኛ አምላክ ነው። የነ ጴጥሮስ፣ የነ ጳውሎስ፣ የነ ዳንኤል፣ የነ ዮናስ አምላክ የእኛ ደግሞ አምላካችን ነው። በየትኛውም ቦታ በማንኛውም ሰዓት በእምነት በቅድስናና በንጽህና ሆነን ከቀረብን ቸሮ አምላካችን ጸሎታችን ሰምቶ ይመልስልናል። መልእክታችን እናጠናቅ። መድኃኒታችን ክርስቶስ ያስተማረን ጸሎት በማስተማር የጸሎታችን ማዕከል አድርገን እንድንጠቀበት እንጂ የአፍ ጂምናስቲክ በማድረግ በመድገም ብቻ እንዳንነብንብ እያስተዋልን መጸለይ እንዳለብን ያስተምረናል። የሐዋርያት ጸሎትን 10 ጊዜ ከመድገም ይልቅ 1 ጊዜ በልዩ ማስተዋል በውስጡ የታቀፉትን ፍሬ ነገሮች በደረጃ በመመርመር በጽሞና በተመስጦ መጸለይ ልዩ በረከትን ስለሚያስጥ የጸሎት ይዘታችን በዚህ መልክ መለማመድና ማስተካከል የመንፈስ ብርታትን ይጨምራል። ከሁሉ አስቀድሞ በሕይወታችን በዕለታዊ ተግባራችን የተደረገልን መልካም ነገር በማሰብ በመስጋና በአምላካችን ፊት ጊዜ ወስደን መቅረብን እንለማመድ። ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና ዘወትር ዛሬ ተብሎ ሲጠራሳለ ወደ ጸሎት በቀረብን ቁጥር በደላችን እያሰብን በንሳ መንፈስ ሆነን ከአምላካችን ዘንድ ይቅርታ መጠየቅ ይኖርብናል። ለስጋዊም ሆነ ለመንፈሳዊ ሕይወታችን የሚያስፈልገን ሁሉ አውቀንና ተረድተን በርዕስና በማስተዋሻ ይዘን በመቅረብ እንደ ፈቃዱ እንዲፈጽምልን ብንጠይቅ ስለ ቅዱስ ስሙ ሲል ይፈጽምልናል። የምትለምኑትን አታውቁምና አትቀበሉም እንዳንባል ማለቴ ነው። የጸሎት ጊዜና ቦታ እንደ ሁኔታውና እንደ አካባቢው ስለሚወሰን ባላችሁበት ሁኔታ ሆናችሁ ለመጸለይ አትሸማቀቁ። ነጻነት ይስማችሁና ወደ አምላካችሁ በደስታ ጸልዩ። የጸሎት ቤትና ቤተክርስቲያን ሲያመች ነው። ካላመች እስር ቤትም እንደ ጸሎት ቤት መጠቀም ግድ የሚሆንበት ጊዜ ያለና የጸሎት ሁሉ ማነቆና ወጥመድ ቂምና በቀል መሆኑን አስባችሁ በይቅርታ ለመጸለይ ተጋደሉ። ክርስቲያናዊ ምግባራችን ሁሉ ጠቅልሎ ገደል የሚያገባብንና ዋጋ ቢስ የሚያሳጠን አደገኛ ጠላታችን ቂም በቀል ነውና በጸሎታችን ወቅት ራስን ወዳድነት እንዳያጠቃንና ስለ ራሳችን ብቻ እንዳንጸልይ የእግዚአብሔር መንፈስ እንዳሳሰበን መጠን በጸሎታችን አስቡን ያሉትን ሁሉ ከጸሎት ርዕሶቻችን መካከል አንዱ መሆኑን መዘንጋት አይኖርብንም። በተለይ በጸሎት ልናስባቸው የሚገቡንን ነጥቦች በልዩ ማስተዋል በልዩ ተመስጦ ልንቀርብበት ይገባናል። በዚህ ሰዓት በዚህ ወቅት በዚህ ዘመን ምድራችን ህዝባችን ዓለምን በሞላ ልዩ የጸሎት ርዕሳችን ነውና በመጨረሻ ጸሎታችን ሁሉ በእምነት እንደተሰማ አውቀንና በመስጋናና በአምልኮ መፈጸም እንዳለብን መዘንጋት አይኖርብንም። ወገኖቼ እንግዲህ የጌታችን የጸሎት ትምህርት ይህን ከመሰለ እና የእናንተ የጸሎት ህይወት ምን ይመስላል? ቋሚ የጸሎት ጊዜ ሊኖረን ይገባል አለን ወይ? ጸሎታችን በዚህ በአባታችን ወይ ጸሎት ስንመዝነው ስንፈትሸው ይዘቱና ጥራቱ ምን ይመስል ይሆን? በእውነት በጸሎት ሰዓት ከልባችን አምላካችን ያደረገልን ሁሉ በማሰብ እናመሰግናለን? መንግስት ትምጣ ብለን ስንለምን በእውነት ወደ መንግስቱ ለመሄድ አሜን ጌታ ኢየሱስ ተሎና የሚል የተዘጋጀና እንሆ ደህንነትን የተቀበለ ልብ አለን? መደላችን ይቅር በለን ብለን እኛ የበደሉን ይቅር እንደምንል ብለን ስንማጽ ነው በእውኑ የበደሉንን ያስቀየሙንን የወጉንን ያደሙንን ያቆሰሉንን ይቅር የሚል ልቦና አለን ነው ወይስ እንዲሁ በልማድ ነው የምናነበንበው? ከሆነ ዘንድ የጸሎታችን መልስ ምን እንደሚሆን ታስተውላላችሁ? ወገኖቼ እናስተውል። በእውነት እንደ ተማርን እንደ ሰማን መኖር እንድንችል መመላለስ እንድንችል እግዚአብሔር መንፈስ ቅዱስ ይርዳን አሜን።